ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የመቶ ቀን የሥራ አፈጻጸም
እንደዚህ ውስጥ የምህረ በላይነት በሚል የሚቀርበው ነገር ታሰተ ምናልባት ሊኖር ይችላል በሚል ግምት ለማናገር ፈልገው የሚያነሱ ሰዎች ካሉ መረጃውን በግልጽ ማቅረብ እንችላለን። የተሳሳተ
ጋዜጣዊ መግለጫ ሰጥተዋል፣ ይዘናቸዋል።
የሰው ልጅና ጨረቃ።
በነገራችን ላይ ያኔ አፖሎ 11 ሲታፍ ኢትዮጵያን ጊዜ የከለር ቴሌቪዥን የነበረ አይመስለኝም እና ያን ጊዜ በሬዲዮ ነበረ ብዙ ሰው የሚከታተለው። እኛም እንኳን ልጆች ሆነን ተከታትለናል። በጣም ዓለምን የመሰጠ ነገር ነውና አንዳንድ ጊዜ በምድር ላይ ካለው ጭቅጭቅና ውዝግብ ለየት ያለ ሁኔታ እንደዚህ ሲፈጠር በዓለም ላይ ያሉት ህዝቦች በሙሉ በአንድ ነገር ላይ አተኩረው ደስታ ሲሰማቸው በጣም ደስ ይላል።
የናሳው ሳይንቲስት እና የሥራ ኃላፊ ዶክተር ብሩክ ላቀው ናቸው አነጋግረናቸው።
እሁድ ሐምሌ 28 2011 ዓ.ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣
ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን እኔም ሶሎሞን አባተ ነኝ።
እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በዩናይትድ ስቴትስ በ13 ሰዓታት ልዩነት ውስጥ ሁለት የተለያዩ ነፍሰ ገዳዮች በሁለት የተለያዩ አካባቢዎች የከፈቷቸው ተኩሶች 29 ሰዎች የተገደሉባቸውና ሌሎች በርካቶችን ለመቁሰል አደጋ የዳረጉ ጥቃቶች ባለስልጣናትን ይህን መሰሉ እጅግ የከፉ ፍጅቶች መንስኤ ፍለጋ እንዲጠመዱ አድርገዋል። የብረት መከላከያ የጠለቀና ጥይት የታጨቀ ዝናሬ ታጠቀ አንድ ነፍሰ ገዳይ ትላንት ከእኩለ ሌሊት በኋላ በመካከለኛ ምዕራብ ዩናይት ስቴትስዋ የዴይተን ከተማ ከአንድ ታዋቂ የምሽግ ክለብ ዘልቆ ከዚያ ከነበሩ ሰዎች ላይ ተኩስ በከፈተ ከአንዲት ደቂቃ ባነሰ ጊዜ ውስጥ በፖሊስ ጥይት ተመቶ ተገደለ። ይሁን እንጂ በዚያች ቅጽበት ከከፈተው የሩምታ ተኩስ 9 ሰዎች ሲገደሉ በጽኑ የቆሰሉትን 4 ሰዎች ጨምሮ በአጠቃላይ 27 ሰዎችን አቁስሏል። ፖሊስ ሌላ ተባባሪ እንደሌለው የሚያምን መሆኑን ይፋ ቢያደርግም ለጥቃቱ መንስኤ የሆነውን ግን እስካሁን ማረጋገጥ አልተቻለም። በተመሳሳይ ከ13 ሰዓታት በፊት ሜክሲኮን በሚታዋስነው ዩናይትድ ስቴትስ ኤልፓሶ ከተማ በዋልማርት ግዙፍ የሸቀጥ መደብር አንድ ነፍሰ ገዳይ በከፈተው ተኩስ 20 ሰዎች ሲገደሉ ሌሎች 26 መቁሰላቸው ተዘግቧል። አሁን ማምሻውን እዚህ ስቱዲዮ ከደረሰን የደረሰን ዜና ላስቀድም። ዛሬ በጅጅጋ የህዝብ ለህዝብ ውይይት ተካሄደ። አዲስ ቸኮል ከስፍራው የተጠናቀረውን ዘገባ አድርሶናል።
ካንዳ መስፈፊት በተደጋጋሚ ግጭቶች ሲገቡ የነበሩትና ከሁለቱም ወገን 1 ሚሊዮን ንጹሃን ተፈናቅለውበት የነበሩት የሶማሌና ኦሮሚያ ክልል አመራሮችና ህዝቦች የጋራ መድረክ በጅጅጋ ከተማ ካሄደዋል። ከዚህ በፊትም በፖለቲካ ሻጥር ነበር ሁለቱ ህዝቦች ወደ ግጭት ገብተው የነበሩት ያሉት የሶማሌ ክልል ምክትል ፕሬዝዳንት አቶ ሙስጠፌ፣ ወደፊትም ተራይ ግጭቶችና መሰላል መግባባቶች ወደ ግጭት በማያስገባ መልኩ መፈታት አለባቸው ብለዋል።
ዛሬ ያገኘነው ሰላም ለማጠንከር ሌላ ስራ አያስፈልግም ማለት አይደለም። አሁንም ቢሆን የሁለቱ ህዝቦች ጉርብትና ከ1400 ኪሎ ሜትር በላይ ስለሆነ አልፎ አልፎ በሚነሱ ይገባኛል የውሃ የግጦሽ ጉዳዮች የሚነሱ መጠነኛ ግጭቶችን በተለመደው በዘባት ስንሰሳይ እንደነበረው በሽማግሌ በመንግስት አካላት መፍታት አለብን እንጂ ጠላት ወይም ሌሎች አላማ ያላቸው ኃይሎች ገብተው እንደገና ወደዛ አይነት ነገር እንዳስገቡ በአመራር ከአመራር ጀምሮ ከአገር ሽማግሌ የሃይማኖት መሪዎች በሁሉም በቁርጠኝነት ሁላችንም መስራት አለብን የሚል እምነት አለኝ። ይህን ለማሳሰብ እወዳለሁ።
የኦሮሞ ዘመናዊ የነጻነትና የእኩልነት ትግል በዋናነት በሶማሌ ደገፍ እንደነበር ያወሱት የኦሮሚያ ምክትል ፕሬዝዳንት አቶ ሽመልስ አብዲሳ በበኩላቸው የአሁኗ ፌዴራላዊት ኢትዮጵያ ለሁሉም እኩል እድል የምትሰጥ እንድትሆን ማድረግ ይገባል ብለዋል።
ፌዴሬሽን አሁን ያለው ፌዴራሊዝም ሁለተኛ ፌዴራሊዝም እንዲሆን በፌዴራል ስርዓት ውስጥ የሆኑ አካላቶች ብቻ የሚካፈሉበት እነሱ ብቻ የሚወከሉበት በስልጣን ብቻ ሳይሆን በስራ ክፍፍል ሁሉን ኢትዮጵያውያን የምትመስል ኢትዮጵያን ለመፍጠር የፌደራል ስቴት ለመፍጠር ሁሉም በውስጧ እኩል ውክልና ያለው እኩል እሱን የሚመስል ነገር በውስጡን እንዲኖር የማድረግ ኃላፊነት አለበት። አንዳንዶች በስመ ፌደራሊዝም በክልል ብቻ አጥረው ሊያኖሩን ይፈልጋሉ። ይሄን መፍቀድ አይገባንም። ከክልል በላይ በፌደራል ደረጃ ሶማሌ መሳተፍ አለበት፣ አፋር መሳተፍ አለበት፣ ጋምቤላ መሳተፍ አለበት፣ ሐረሪ መሳተፍ አለበት፣ ቤንሻንጉል መሳተፍ አለበት፣ ደቡብ ሁሉም፣ አማራው፣ ትግራይ ሁሉም እኩል መሳተፍ አለበት።
የጎሳ መሪዎችና ባገዳዎችም የፖለቲካ ነጋዴዎች ግጭት ውስጥ ከተውን ቆይተዋል። አሁን የምራፍ ስለተሻገርን የጋራ ጣላታችን የሆነው ድህነት ላይ ማዘኩር አለብን ብለዋል። ሁለቱ የክልል ርዕሰ መስተዳድሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሰላም ላበረከቱት አስተዋጽኦ ሽልማት ተበርክቶላቸዋል። በነገው ፕሮግራማችን ዝርዝር ዘገባ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሱዳን ወታደራዊ የሽግግር ሸንጎና የተቃዋሚ ህብረት መሪዎች ስልጣን ለመጋራት የደረሱበትን ስምምነት በፊርማቸው አጸደቁ። ሁለቱ ወገኖች ህገ መንግስታዊ ሰነድ የፊታችን ነሐሴ 11 ለመፈራረም ስምምነት ላይ ደርሰዋል። በተከታዩም ቀናት ቀጣዩ ብሔራዊ ምርጫ እስከሚካሄድበት የዛሬ 3 ዓመት ድረስ ያቺን ሀገር የሚመራው ሁሉን አቀፍ ምክር ቤት ማንነት ይፋ ይደረጋል ተብሎ ይጠበቃል። ከዚያ 3 ቀናት በኋላም ነሐሴ 14 አዲሱ ጠቅላይ ሚኒስትር ይሰየሙና በ8 ቀናት ውስጥ በተራቸው ካቢኔያቸውን ይሰይማሉ። ባለፈው ታህሳስ ወር የነዳጅ ዋጋ መጨመር ያቀጣጠለው ተቃውሞ በመጨረሻው ያቺን ሀገር ለረጅም ዘመን በጠንካራ መዳፍ ተጭነው የገዙትን ፕሬዚዳንት አልበሽርን በጦር ሰራዊቱ በኃይል ከስልጣን ቢያወርድም ወታደራዊ ኃይል ስልጣኑን ለሲቪል አስተዳደር እንዲያስረክብ የሚጠይቁ የእንቢተኝነት አድማዎች ሱዳንን ለበርካታ ወራት ሲንጠዋት መቆየቱ ይታወሳል። በመጨረሻም በሆንግ ኮንግ ለተከታታይ 9ኛ ሳምንት ባስቆጠረ የተቃውሞ ሰልፍ ዛሬ ማምሻውን በሁለት የተለያዩ ከተማይቱ አካባቢዎች የአድማ በታኝ ፖሊስን አስለቃሽ ጢስና ለመበተን የሚደረጉ ጥረቶች በመመከት አዲስ ታክቲኮችን ያስተዋወቁበትን ሰልፍ አደረጉ። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አሁን ወደ ምሽቱ ዝግጅት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 28 2011 ዓመተ ምህረት ምሽት ፕሮግራም ነው።
ለእሁድ ማምሻችን መነሻ ሙዚቃ እንጋብዝ ሲሆን
አው ሰለሞን እስቲ ወይ ዘንድሮ የተሰኘውን ከጃኖ ባንድ አባል የሆነው የዲበ ኩሉን ዜማ ሰምተን ተመልሰን እንምጣ።
ፍግር አይነ ካብቶን ፍንደ ፍሮ በየነበ ባንደበቴ ድሮ ይኸው ዛሬ ሞደዴ ያፍንቆጥሮ ጉዳረገኝ በሰው ዘንድሮ ያጣጣሉት ፍቅር ካገኘኛ ፈሮ አሁን ምን ላለው ካፌክሬ በግቤ አለው ፍቅሬ ተረሳለው በለበለ ከፍቻለው አሁን ምን ላለው ካፌክሬ በግቤ አለው ፍቅሬ ተረሳለው
ዲበ ኩሉን ለዜማው እናመሰግናለን። ቆንጆ ዜማ ነበረ። መከራከር እንልመድ
የማሸነፍ ጥበብ የመማርም መንገድ ነውና
በመሰረቱ ክርክር ማለት በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሐሳብ ያላቸው አካላት ሐሳባቸውን ለማቀራረብ የሚያደርጉት ሰላማዊ ምክንያታዊና በመረጃ ላይ ተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው ማምነው።
ከጅማ ዩኒቨርሲቲ ተማሪዎችን ከነ መምህራቸው ይዘናቸዋል። አሁን ወደ መጀመሪያው ቅንብር እንዝለቅ።
የኢትዮጵያ አምባሳደር በአሜሪካ
የኢትዮጵያን ተጠቃሚነት በአሜሪካ ገበያና ባለም አቀፍ መድረኮች ለማስፋፋትና ውጭ ባሉ ኢትዮጵያውያንና ትውልደ ኢትዮጵያ መካከል መግባባትን ለማጠናከር እየሰሩ መቆየታቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አስተውቀዋል። አምባሳደሩ ለያዙት ቦታ ከተሾሙ አንስቶ ባለፉት 100 ቀናት ያከናወኗቸውን ተግባራት ያሳወቁበትን ጋዜጣዊ መግለጫ በኤምባሲው ጽህፈት ቤት ውስጥ ሰጥተዋል። ሰለሞን አባተ ተገኝቶ ነበር።
አምባሳደር ፍጹም አረጋ መግለጫቸውን ያቀረቡት በሶስት ዘርፎች ከፍለው ሲሆን የመጀመሪያው የኢትዮጵያና የዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት በለውጡ መንፈስ እንዲጠናከር መግባባትና ግልጽነት እንዲፈጠር ሲሰሩ መቆየታቸውን ተናግረዋል።
ከዋይት ሃውስ ጋር፣ ከስቴት ዲፓርትመንት ጋር፣ ከዲሲ ሜሮ ኦፊስ እና ከሌሎች ሶስት ከተሞች ከንቲባዎች ጋር በመገናኘት በኢትዮጵያ ውስጥ እየተካሄደ ያለው የፖለቲካና የኢኮኖሚ ሪፎርም ምንነትና ይህ ያለውን የሁለቱን ሀገሮች ግንኙነት በማጠናከር ረገድ ያለውን አበርክቶ ለመግለጽ ጥረት አድርገናል። በአሜሪካ መንግስት በኩልም የተገኘው ምላሽ ለውጡ ቀጣይ እድገት ለማምጣት ጥሩ እንደሆነና በቀጣይም ለውጡ እንዲጠናከር ማድረግ ላይ የበኩላቸውን እገዛ እንደሚያደርጉ ያረጋገጡበት ሁኔታ ነው። በእኛም በኩል የተጀመረው ለውጥ ኢንስቲትዩሽናል የሆነ ወይም ደግሞ በተለያዩ ዘላቂነትን ሊያረጋግጡ በሚችሉ ሁኔታዎች ላይ ማድረግ እንደምችል ለምሳሌ ከኮንግረስ ይሁን ከሰነት ተለያዩ አካላት ጋር በመገናኘት ሪዞሉሽን ድራፍት በማድረግ ተጨማሪ የፋይናንስ ድጋፍ ሊገኝበት የሚችለውን ሁኔታ እያመቻቸን እንገኛለን። ስለዚህ በአጠቃላይ ከሁለትዮሽ ግንኙነት ጋር በተያያዘ የነበረው ሁኔታ በአመርቂ ሁኔታ ላይ እየሄደ ነው። ይህም መጀመሪያ ክሬዲንሻል በማቅረብበት ጊዜ ከፕሬዚዳንት ትራምፕ ጋር፣ ከዛም በተለያዩ አጋጣሚዎች ከሌሎች መሪዎች አመራሮች ጋር ይህንን አስተያየታቸውን የገለጹበት ሁኔታ አለ።
ሁለተኛ ዘርፍ ብለው አምባሳደር ፍጹም ያነሱት በትውልድ ኢትዮጵያ ግዩራን መካከል እየተሰራ ነው ያሉት ተግባር ትውልድ ኢትዮጵያ እርስ በራሳቸው እንዲግባቡ ከማድረግ አንስቶ ኢትዮጵያ ውስጥ እየተካሄዱ ባሉ የለውጥና የእድገት እንቅስቃሴዎች ውስጥ በስፋትና በንቃት እንዲሳተፉ ማድረግንም ያካተቱ እንደሆኑ አመልክተዋል።
ልክ የዛሬ አመት ጠቅላይ ሚኒስትር አብይ ወደ አሜሪካ በመምጣት ሶስት ግዛቶች ላይ ከዲያስፖራው ጋር ያደረጉት ግንኙነት አዲስ ምዕራፍ የከፈተ ነበር። ያንን ምዕራፍ ተከትሎ የተጀመረው መግባባት የበለጠ ተጠናክሮ እንዲሄድ ማድረግ በሚያስችሉ ጉዳዮች ላይ ህብረተሰቡ ያላቸውን ጥያቄዎች ለማድመጥ በተለያዩ ከተሞች ባለፉት 100 ቀናት ከ20 በላይ የሆኑ ኮሚኒቲውን የሚመለከቱ መድረኮች እንዲፈጠሩ አድርገናል። በዚህ መሰረት በሚኒያፖሊስ እና በካሊፎርኒያ ከሚገኙ እንዲሁም በኒውዮርክ ከሚገኙ ሚስዮን አባላቻችን ጋር በጋራ በመሆን በሚኒሶታ፣ በካሊፎርኒያ፣ በናቫዳ፣ በቴክሳስ፣ ዋሽንግተን ዲሲ ጨምሮ በ10 ከተሞች ውስጥ ህብረተሰቡን ያሳተፉ ውይይቶችን አካሄደናል። በውይይቶች ላይ እንደመነሻ የሆኑ የሪፎርም አፕዴቶች ወይም ለውጡ የሚገኝበትን ሁኔታዎች ተጨባጭ ወቅታዊ ሁኔታ የማቅረብና ከዛ በመነሳት ህብረተሰቡ ያላቸውን ጥያቄዎች እንዲያነሱ ድል በመስጠት ወዲያውኑ ምላሽ ሊሰጥ የሚችላቸውን ምላሽ በመስጠት ጊዜ የሚጠይቁትን ደግሞ ተጨማሪ ጊዜ ወስደን ወደ አገር ቤት የሚላኩትን ደግሞ ወደ አገር ቤት በመላክ ምላሽ የሚያገኙበትን ሁኔታ ሰርተናል። ይህን ስራ በቀጣይ ማጠናከር የሚቀጥል ይሆናል ማለት ነው። ሌላው ከዲያስፖራ ውስጥ ሊነሳ የሚችለው አሜሪካ ከሚገኙ ወገኖቻችን ጋር በመተባበር ግንኙነቱን ሊያጠናክር የሚችል የበለጠ ሊያጠናክሩ የሚችሉ ስራዎችን በተለይ ደግሞ ራሳቸውን ችለው መድረክ የሚያዘጋጁ በተለያየ ጥሪ ያለን ብለው የሚያስቧቸው ዘርፎች ላይ ኢትዮጵያ ውስጥ የሚገኙ የህብረተሰብ ክፍሎችን ለመደገፍ የተነሳሱ እንዲሁም ደግሞ እዚህ ያለውን ዳያስፖራ በማግኘት ለመደገፍ በሚሰሩ አካላት ላይ በቅርብ ድጋፋችንን በመስጠት ለምሳሌ እዚህ አዳራሻችንን ክፍት በማድረግ እኛም በመገኘት በጋራ እንዲዘጋጅ በማድረግ እንዲሁም ደግሞ ለምሳሌ ሲልቨር ስፕሪንግ ላይ ኮሚኒቲው ጋር በመሆን ፍቅር ኑሮ በሚል ብቻ በማዘጋጀት ከዛም አልፎ ኢትዮራን የስቴት አላቆቻ በዋሽንግተን ዲሲ ቢካሄድ በማድረግ ከአፍሪካ ህብረትና ከዋሽንግተን ዲሲ ከንቲባ ጽህፈት ቤት ጋር በጋራ በመስራት ከአዲስ አበባም ከኢትዮጵያም ጭምር በርካታ አትሌቶችና ከአሜሪካ ከሁሉም ግዛቶች የቀድሞ አትሌቶች እንዲገኙ በጋራ በመስራት የደመቀ ፍቅርን አንድነትን የሚያጠናክር መድረክ እንዲካሄድ የተደረገበት ሁኔታ ይህም ለማቀራረቡ ትልቅ አስተዋጽኦ እንደነበረው ነው ያየነው። ሌላ የዲያስፖራ ወገኖቻችን ሀገራቸው ላይ ከትምህርት ጋራ ከጤና ጋር እንዲሁም ከስልጠና ጋር በተያያዘ ራሳቸው ወደዛ በመንቀሳቀስም ሆነ እዚሁ ሀገር ውስጥ ሆነው ድጋፍ ሊያደርጉ የሚችሉበትን ቁሳቁስ በመላክ ሊሆን ይችላል። ለምሳሌ ነፃ መድኃኒቶችን፣ የህክምና ቁሳቁሶችን ሳስ በመላክም ጭምር ድጋፋቸውን አጠናክረው እንዲቀጥሉ ከዩኒቨርሲቲዎች ጋራ ከቲቺንግ ሆስፒታሎች ጋራ ትብብርና ትስስር እንዲፈጠር ለማድረግ የሰራንባቸው ሁኔታዎች አሉ። እንዲሁም ከተለያዩ የሃይማኖት አካላት ጋር በጋራ በነበሩ መድረኮች ላይ ሁሉ እንዲገኙና ተከታዮቻቸውን በመምከርም መንገድ በማሳየትም ጭምር እንዲደግፏቸው ያላቸውን መልእክት እንዲያስተላልፉ ማድረግ የሰራናቸው ስራዎች አሉ። ከአሁን ቀደም ጠቅላይ ሚኒስትር አብይ ወደዚህ በመጡበት ጊዜ በሃይማኖቶች መካከል የነበረውን ልዩነት ለመፍታት የተሰራው ስራ ውጤታማ ስራ እየሆነ እንደሆነ በቅርብ በስቴት ዲፓርትመንት በነበረን ዓለም አቀፍ ጉባኤ ላይ የገለጹበት ሁኔታ አለ። ለምሳሌ ከዲያስፖራ ጋር ተያይዞ እዚሁ ለመጀመሪያ ጊዜ የተካሄዱ ፕሮግራሞች ነበሩ። የኢፍጣር ፕሮግራም በኤምባሲ ውስጥ ሲዘጋጅ የመጀመሪያው ነው። ልክ እንደዚህ ሁሉ የመጀመሪያው የሚባሉ በርካታ መድረኮች እንዲካሄዱ ተደርጓል። ከአሁን በፊት ኤምባሲ ውስጥ በተለያዩ የራሳቸው ምክንያቶች ሳይገቡ በነበራቸው የፖለቲካ አመለካከት ወይም ሌሎች ምክንያቶች ተገልለው የነበሩ ኤምባሲያቸው መጥተው አገልግሎት በማግኘት ያላቸውን ሀሳብ መልካም ምኞት በማካፈል ኤምባሲያችን የሁላችን መሆኑን በዚህ አጋጣሚ ያስመሰከረበት ነው። በመልካም ጊዜ ብቻም ሳይሆን ከፍተኛ ሀዘን በደረሰብን ጊዜም ቢሆን ከህዝባችን ጋር በመሆን ከሃይማኖት አባቶች ጋር በመሆን በባህላችን መሰረት በጋራ ሲበርስ የተስናናንበት አገር ቤት ያለውንም ለማጽናናት በጋራ የሰራንበት ሁኔታ አለ። ይህም ደግሞ በራሱ በመልካም ጊዜ ብቻ ሳይሆን በክፉ ጊዜም ተቀራርበን የምንሄድበት ሁኔታ እንዳለ የሚያሳይ ነው። ከዛም አልፎ አንዳንድ ጊዜ ወጣ ያሉ ነገሮች አሉ ብለው ሲያምኑ፣ የተለየ አመለካከት አለን ብለው ሲያምኑ በሰላማዊ ሰልፍ ሀሳባቸውን ለመግለጽ በድጋፍም ይሁን በተቃውሞ የተገለጸበት ሁኔታ አለ። ከዚህ ጋር ተያይዞ በድጋፍ ወይም በተቃውሞ ሲገለጽ ሀሳብን በነጻነት የመግለጽ መብትም ቢሆን ሌላውን ግን መብት ሌላውን በሚያስቀይም መንገድ ሌላውን ሞራል በሚነካ መንገድ ሌላውን በመዝለፍ መንገድ በሚሄድበት ሰዓት ግንኙነቱን የሚያሻክር የሌላውን መብት የሚነካ በመሆኑ እንዲህ አይነት ያልተገቡ ተግባራት ከፍተኛ ጥንቃቄ መደረግ ይኖርበታል። ሌላው እኛ ላይ እንዲያደርግብን ማንፈልጋቸውን ነገሮች ሌሎች ላይ ከማድረግ መቆጠብ ተገቢ ነው። ዲሞክራሲያችን እንዲያብብ ከሆነ ስር እንዲሰጥ ከሆነ እንድንደማመጥ ከሆነ ስሜት ቀስቃሽ የሆኑ ሌላውን የሚያስቆጡ ማናቸውንም ነገሮች ከማድረግ መቆጠብ ለራስ ነው። ስለዚህ የመናገር ነጻነትን ለህግ ብቻ ብለን ሳይሆን በህግም ከሄደን የመናገር ነጻነት ገደባል። ገደቡ ወደ ሌሎች መብት ጥሰት ላይ ሲሄድ ነው። ይሄ በዩኤን ኮንቬንሽን ጭምር የተረጋገጠ ነው። ግን ደግሞ ከህጉም በላይ ለመቀራረብ የሚያስብ ሰው የሚያቀርብበትን መንገድ የሌላውን ሞራል በሚነካና ስሜቱን በሚያስቆጣ መንገድ በሚሆንበት ሰዓት ማቀራረቡ ቀርቶ የማራራቅ ሁኔታ ነው የሚፈጠረው። ይሄ ደግሞ ለአገራችን ይበጃል። በተለይ ከዳያስፖራ ደግሞ እንደዚህ ነገር ሲታይ በሰለጠነና መቻቻል ባለበት ህብረተሰብ ውስጥ ያለ የዳያስፖራ ኮሚኒቲ ይሄንን የሚያቀራርብ ነገር ወይም ደግሞ ሀሳብ ላይ ብቻ ተኩሮ የሚደረግ የዲሞክራሲ ባህል እያወቀ ከዛ ወጣ ያለ ነገር የሚያደርግበት ሰዓት ባለበት ማህበረሰብ ውስጥ ሊይዘው የሚገባውን ነገር እንዳልያዘና ይበልጥ ሊያቀራርብ የሚችለውን ነገር እንዳላደረገ የሚያሳይ ስለሆነ ለወደፊቱ መታረም ይኖርበታል ማለት ነው።
ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች፣ የኢትዮጵያውያን መድረኮች፣ ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ንዋይና እድገት ጉዳዮች ላይ ከምትመክርበት መድረክ ነበር።
ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋር በመተባበር ሜይ 15 እና 16 ዋሽንግተን ዲሲ ላይ በጣም የተሳካ የሚባል ሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ እና ኢንቨስትመንት ፎረም ማካሄድ ይችላል። ይህ ፎረም እዚህ ብቻ አልቀረም። ከፎረሙ ቀጥሎ በኤምባሲያችን በግሩፕም በግል የመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዝዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር እንደዚሁ በጋራ የተለያዩ አባላቶቻቸውና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሆን ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከ8 ሰው በላይ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል፣ ቅርስ፣ ምስሎች በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮልና ያለፈው። ሌላው ኢትዮጵያ አባል የሆነችበት አጋዋድ ወይም ደግሞ የአፍሪካ ግሮዝ ኦፖርቹኒቲ አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነጻ እቃዎቻቸውን የሚያስገቡበትን ድል በተመለከተ የበለጠ ተጠቃሚ ለመሆን የሚችልባቸው ከኢትዮጵያ ወደዚህ የበለጠ ኤክስፖርት መደረግ የሚችልበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በነዛ መድረኮች ላይ በንቃት በመሳተፍ እንዲሁም ተጨማሪ ጥቅሞችን ሊያስገኙ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቯር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች ይዘጋጁ ቀርበው የቀረው 6 ዓመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ነው። ስለዚህ በአጠቃላይ የመጀመሪያው 100 ቀናት እንቅስቃሴ ወደ ኮሚኒቲ ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። የመጀመሪያ ጊዜ በአትላንታ በተካሄደው ሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከሱ ጋራ በአቻ በተዘጋጁ ለምሳሌ ከዳያስፖራ ትረስት ፈንድ ጋር ጋዜጠኞች ካዘጋጁት መድረክ ጋር ኢትዮጵያ ቀን ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጅነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝ ነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ፣ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትም ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረብን ያለ ነው የሚል እምነት አለን። ሀገር ቤት የሚካሄዱ የተለያዩ ማስተራዎችንም ለምሳሌ ችግኝ ተከላውንም በተለያዩ ነገሮች በማጀብ የመደገፍ ገንዘብ እዚህ ተዋቶ እንዲሄድ የማድረግ ስራ ለምሳሌ ኢንቨስቲው አድርጓል። ሌሎች በራሳቸው ተነሳሽነት ይህን እንዲያደርጉ ጥሪ አድርገናል፣ ቅስቀሳ አድርገናል። ይሄ ቀጣይነት እንዲኖረው እንሰራለን። የዲያስፖራ ትራስት ፈንዱ በአንድ ወር ጊዜ ውስጥ ከ$1 ሚሊዮን በላይ ጭማሪ ያሳየበት ሁኔታ አለ። ምንም እንኳን ዲያስፖራው አለው ከሚባለው አቅም አንጻር የሚጠበቀውን ያህል እንዳልተገኘ በተለያዩ ሁኔታዎች የተገለጸ ቢሆንም ግን አሁንም ዲያስፖራው ከክፍያ ጋር በተያያዘ ያሉ ሁለቶች እንዳሉ የሚያነሳው አለ። በክሬዲት ካርድ ብቻ የሚሰበሰብ መሆኑ ሌሎች አማራጮችንም በመጠቀም ይሄንን ማስፋት እንደሚቻል ሌላው ማሳያ ነው። በአሁኑ ሰዓት ወደ $5 ሚሊዮን እየተጋ ነው። በቅርቡ ደግሞ የዲያስፖራ ትረስት ፈንድ ቦርዱ መሰየሙ ቦርዱ ደግሞ የ4 ሚሊዮን ፕሮጀክቶች ይፋ ማድረጉ እነዚህን ተከትሎ ከፍተኛ የሆነ መነሳሳት ይፈጠራል ብለን እናስባለን። ከዚህ በኋላም አሁን ያገኘናቸውን ልምዶች ይዘን የበለጠ አጠናክረን እንሄዳለን። በዲያስፖራ ኢንጌጅመንትም ከሚዲያ ጋር ያለንም ኢንጌጅመንት እንዲሁም ደግሞ ከመንግስት ጋር ከተለያዩ መንግስት አካላት ጋር ያለን ኢንጌጅመንት አጠናክረናል። በስቴቶች በምናደርጋቸው እንቅስቃሴዎች የስቴት ገቨርነሮቹ፣ የከተሞች ከንቲባዎቹ ለዲያስፖራ ኮሚኒቲ ተገቢ የሆነ ድጋፍ እንዲያደርጉ ስንጠይቅ ነበር። ከዚህ በኋላ አጠናክረን በመቀጠል የጋራ ተጠቃሚነትን አጠናክረን የምንሰራ ይሆናል።
ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች፣ የኢትዮጵያውያን መድረኮች፣ ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ንዋይና እድገት ጉዳዮች ላይ ከምትመክርበት መድረክ ነበር።
ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋር በመተባበር ሜይ 15 እና 16 ዋሽንግተን ዲሲ ላይ በጣም የተሳካ የሚባል ሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ እና ኢንቨስትመንት ፎረም ማካሄድ ችለናል። ይህ ፎረም እዚህ ብቻ አልቀረም። ከፎረሙ ቀጥሎ በኤምባሲያችን በግሩፕም በግልም የመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዝዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር እንደዚሁ በጋራ የተለያዩ አባላቶቻቸውና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሮም ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከ8 ሰው በላይ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል፣ ቅርስ፣ ምስሎች በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮልና ያለፈው። ሌላው ኢትዮጵያ አባል የሆነችበት አገዋል ወይም ደግሞ የአፍሪካ ግሮዝ ኦፖርቲቲ አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነፃ እቃዎቻቸውን የሚያስገቡበትን እድል በተመለከተ የበለጠ ተጠቃሚ ለመሆን የሚችሉባቸው ከኢትዮጵያ ወደዚህ የበለጠ ኤክስፖርት መደረግ የሚችሉበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በነዛ መድረኮች ላይ በንቃት በመሳተፍ እንዲሁም ተጨማሪ ጥቅሞችን ሊያስገኙ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቯር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች የተዘጋጁ ቀርበው የቀረው 6 ዓመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ይሆናል። ስለዚህ በአጠቃላይ የመጀመሪያው 100 ቀናት እንቅስቃሴ ወደ ኮሚኒቲ ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። ለመጀመሪያ ጊዜ በአትላንታ በተካሄደው ሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከሱ ጋር በአቻ በተዘጋጁ ለምሳሌ ከዳያስፖራ ትረስት ፈንድ ጋር ጋዜጠኞች ካዘጋጁት መድረክ ጋር ኢትዮጵያ ቀን ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጁነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ፣ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትም ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረብን ያለ ነው የሚል እምነት አለ። ሀገር ቤት የሚካሄዱ የተለያዩ ልማት ስራዎችንም ለምሳሌ ችግኝ ተከላውንም በተለያዩ ነገሮች በማጀብ የመደገፍ ገንዘብ እዚህ ተዋቶ እንዲሄድ የማድረግ ስራ ለምሳሌ ኢንቨስቲው አድርጓል። ሌሎች በራሳቸው ተነሳሽነት ይህን እንዲያደርጉ ጥሪ አድርገናል፣ ቅስቀሳ አድርገናል። ይሄ ቀጣይነት እንዲኖረውም እንሰራለን። የዲያስፖራ ትራስት ፈንዱ በአንድ ወር ጊዜ ውስጥ ከ$1 ሚሊዮን በላይ ጭማሪ ያሳየበት ሁኔታ አለ። ምንም እንኳን ዲያስፖራው አለው ከሚባለው አቅም አንጻር የሚጠበቀውን ያህል እንዳልተገኘ በተለያዩ ሁኔታው ተገለጸ ቢሆንም ግን አሁንም ዲያስፖራው ክፍያ ጋር በተያያዘ ያሉ ሁለቶች እንዳሉ የሚያነሳው አለ። በክሬዲት ካርድ ብቻ የሚሰበሰብ መሆኑ ሌሎች አማራጮችንም በመጠቀም ይሄንን ማስፋት እንደሚቻል ሌላው ማሳያ ነው። በአሁኑ ሰዓት ወደ $5 ሚሊዮን እየተጋ ነው። በቅርቡ ደግሞ የዲያስፖራ ትረስት ፈንድ ቦርዱ መሰየሙ ቦርዱ ደግሞ የ4 ሚሊዮን ፕሮጀክቶች ይፋ ማድረጉ እነዚህን ተከትሎ ከፍተኛ የሆነ መነሳሳት ይፈጠራል ብለን እናስባለን። ከዚህ በኋላም አሁን ያገኘናቸውን ልምዶች ይዘን የበለጠ አጠናክረን እንሄዳለን። በዲያስፖራ ኢንጌጅመንትም ከሚዲያ ጋር ያለንን ኢንጌጅመንት እንዲሁም ደግሞ ከመንግስት ጋር ከተለያዩ መንግስት አካላት ጋር ያለን ኢንጌጅመንት አጠናክረን እንሄዳለን። በስቴቶች በምናደርጋቸው እንቅስቃሴዎች የስቴት ገቨርነሮቹ፣ የከተሞች ከንቲባዎቹ
ለዳያስፖራ ኮሚኒቲ ተገቢ የሆነ ድጋፍ እንዲያደርጉ ስንጠይቅ ነበር። ከዚህ በኋላ አጠናክረን በመቀጠል የጋራ ተቃዋሚነትን አጠናክረን እየሰራ ይሆናል።
የኢትዮጵያ ዳያስፖራ ትረስት ፈንድ መዋጮ 5 ሚሊዮን ዶላር መድረሱን ሰሞኑን በተካሄደው ኢትዮጵያን በዛፍ የመሸፈን ዘመቻ ውስጥ በውጪ ያለው ኢትዮጵያዊና ትውልደ ኢትዮጵያ ተሳትፎን ተናግረዋል።
አድማጮች ይውይይት በፌስቡክ የቀጥታ ስርጭት ላይ ተላልፎ ነበርና በቪዲዮ መመልከት ለምትፈልጉ ወደ ፌስቡክ ገጻችን ጎራ ካላችሁ ታገኙታላችሁ። ከአሜሪካ ድምጽ ራዲዮ ጣቢያ የምትተላለፍላችሁን የሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ተርም እንዲሁ #voamharic ብላችሁ ተከተሉን፣ ተነጋገሩ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር VOA Horn of Africa ብላችሁ ጠይቁ።
አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው።
ያስተናግድናችሁ ያለነው ሰለሞን አባተና
ጽዮን ግርማ ነን። ወደ ተከታዩ ዝግጅት መሸጋገሪያ ሙዚቃ እናስደምጣለን። ነኒ ኳላይ ታነቺ ወዲ ቷ ሙዚቃ አንቺ ዘማኔው መንፈስ የሚነካ ካንቺ በለይቼ ጅማ ዩኒቨርሲቲን የተማሪዎች የክርክር ክለብን በተመለከተ ወደ ተደረገ ውይይት እንዘልቃለን።
ወጣቶች በሐሳብ ዙሪያ ለመሟገት የሚያስችላቸውን ክህሎት ለማዳበር እንዲችሉ የክርክር ባህልን እያዳበሩ እንዲያድጉ ያስችላል የተባለ መርሃ ግብር በ14 ዩኒቨርሲቲዎች ተቀርጾ እየተሰራ ይገኛል። መርሃ ግብሩ ኢትዮጵያ በሚገኘው የአሜሪካ ኤምባሲ የተዘጋጀ ሲሆን ባለፈው ፕሮግራማችን ከመቀሌ ዩኒቨርሲቲ ተማሪዎችና አሰልጣኝ መምህራቸው ጋር ውይይት አድርገን ነበር። ዛሬ ደግሞ እስኪ ጅማ ኑረድ ጽዮን ግርማ ነች ውይይቱን ያዘጋጀችው።
እንግዶቼ ላስተዋውቅ፣ 3 እንግዶች ነው የያዝኩት። ዶክተር ኢማም ወርቅነህ በጅማ ዩኒቨርሲቲ መምህር ናቸው። ንጹህ ደጀኔ የ5ኛ ዓመት የሕክምና ተማሪ ናት። ምናሴ ኬታቸው ደግሞ የ4ኛ ዓመት የሕክምና ተማሪ ነው። ሁሉንም አመሰግናለሁ ፈቃደኛ ሆነው በስልክ መስመራችን ላይ ስለተገኙ። እስቲ ዶክተር ኢማም በጅማ ዩኒቨርሲቲ የትኛው ትምህርት ክፍል ነው የሚያስተምሩት?
በሶሻል ሳይንስ ፋክልቲ ውስጥ ነኝ። ሶሻል ሳይንስ በእንግሊዝኛ ዲፓርትመንት ሊትሬቸር ነው ስፔሻላይዝ ያደረኩት። እንግሊዝኛ ነው እያስተማርኩ ያለሁት ማለት ነው።
ይሄንን የውይይት ወይም የክርክሩን ክለብን ያቋቋማችሁትና እንዴት ልታቋቁሙ ቻላችሁ በዩኒቨርሲቲ ውስጥ?
እኛ መጀመሪያውንም ይሄ ከአሜሪካ ኤምባሲ ከመምጣቱ በፊት እንደ ዩኒቨርሲቲ የትልቅ ቢሮ ነበረን። በዛ ቢሮ አማካኝነት 4 የሆኑ የራሳቸው የሆኑ ክለቦች ነበሩን። 4 ክለቦች ላይ እንንቀሳቀስ ነበር አክቲቭ ሆነን። ከ4ቱ ክለቦች አንደኛው የዲስከሽንና የዲቤት ክለብ ነበረ።
ኦኬ። የውይይትና የክርክር?
አዎ፣ የዛ በውይይትና የክርክር መንቱን ክለብ ነበረ። ይሄ ሲመጣ እንግዲህ ይሄንን ነው ወደ ሽፍት ያደረግነው። አንዱን ክለብ ወደ በዚህ በቃ ያጠናከረን መከተል ጀመርን። በፊት ጅማ ዩኒቨርሲቲ ውስጥ ክለቦች ነበሩ፣ 4 ክለቦች ማለት ነው።
ምንድነው የሚጠቅመው በዩኒቨርሲቲ ውስጥ እንደዚህ ያለ የክርክር ባህልን ማዳበር?
ይገርምሻል አሁን ዩኒቨርሲቲ ውስጥ ነው እንደማስበው ማለት ነው። ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው። ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው። እና እዛ ውስጥ የተለያየ አቲቲዩድ ስላለ አንድ ኢሹ ስታነሽ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር የመከራከር የመተማመን የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር የመከራከር አቅማችን ትንሽ በጣም ይላላና ሰዎች መናገር ራሱ የማይችልበት ደረጃ ደርሰው ነበር። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን ይችን ነገር ስም እጅግ በጣም ደስተኛ ናቸው። እንደው ጀመሪያ ፋግራሱን ሲጀምረው ራሱ አዳራሹ አልበቃም ያለ ተማሪዎች ነበር ቆሞ ሲመለከቱ የነበሩት ማለት ነው። እና ቀርቦ ከመነጋገር አንጻር ክልቸርን ከማስተላለፍ አይገር ይሄ መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊቱም ቢሆን በየዩኒቨርሲቲዎች ቢለመዱ በጣም 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 አስፈላጊ ናቸው ብዬ አምናለሁ።
ንጹህ እንግዲህ የህክምና ተማሪ ነሽ። የህክምና ተማሪ ደግሞ በጣም ብዙ ጊዜ ነው የሚጠይቅና ትኩረት ማድረግም ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጂ ቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሽው?
አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊ እና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው የማምነው። ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመጠላቀል።
ምናሴስ ለአንተ ምክንያትህ ምንድን ነው ወደዚህ ክለብ እንድትገባ?
እንደ አንድ ካምፓስ እንደ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ህክምና ተማሪ ላካብቶ የሚያስፈልገኝ ክሬሎ ብዬ ስላሰብኩ ነው እኔ ጆይን ያደረኩት። እንደ ህክምና ተማሪ ያው ከፔሽን ከታካሚዎች ጋር ለመግባባት ህክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት እነሱን የምናስረዳበት እነሱን ደግሞ በትክክል የምናክምበት ችሎታ ያስፈልጋል። እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹህ እንዳለችው መግለጽ ስለሆነ ይህኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው።
ዶክተር ኢማም እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሀሳባቸውን ሊገልጹ የማይችሉበት ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋንኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ የማህበራዊ ያለ ይቀጥላል። እና እዚህ ዩኒቨርሲቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይህንን ባህል በማህበረሰብ ውስጥ ማስረጽ እንዲችሉ የሚደረግ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው?
እስከ ዛሬ እንደምታውቀው ያው ለብዙ አመታት እንደዚህ አይነት መነጋገር፣ በኮንፊደንስ መከራከር፣ በግልጽ አውጥተሽ መናገር ኖርማሊ ከፖለቲካውም አንጻር ያው አይፈቀድም ነበርም የለም እንደዛ አይነትም አልነበርም። አሁን ግን አንዳንድ ከለውጦች ጋር በተያያዘ መልኩ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ አልሽው እስካሁን የተጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፈቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው። የኔን ፍላጎትና የኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወዴታች ሞዶ ወደ ቤተሰቡ እስከ ኢለመንተሪ ድረስ ባህሉ ቢሰፋ እጅግ በጣም ጠቃሚ ነው እላለሁ። አሁን ካለንበት ኢሞሽናል ዓለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማፍራት
በምክንያት
አማራጭ የሌለው መንገድ ነው አሁን የሚመስለኝ እኔ ማለት ነው።
አሁን ያሉት የዩኒቨርሲቲ ተማሪዎች ከየት የተውጣጡ ናቸው? ንጹህ እንግዲህ እንደ አጋጣሚ ሁለታችሁ የህክምና ተማሪዎች ናችሁ፣ ግን ሌሎቹ የቡድናችሁ አባላት ከየትኛው የትምህርት ክፍል የተውጣጡ ናቸው? ስብጥሩ ምን ይመስላል?
አብዛኞቹ የህክምና ተማሪዎች ናቸው። በክርክር ቡድናችን ውስጥ እየተሳተፉ ያሉት ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከር ነው።
እንግዲህ ዶክተር ኢማም አሁን ቀደም ብለው እንደጠቀሱት ይሄ ነገር በአገር ደረጃ ቢስፋፋ በጣም ጠቃሚ ነው። ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል እና ባንቺ በኩል እይታሽ ምንድን ነው? የት ድረስ ቢሄድ ይሄ ባህል ለማህበረሰቡ ይጠቅማል ትያለሽ?
ያው እንግዲህ እኔ የትምህርት ፖሊሲ አቀራረጽን ባላቅም ምን መደረግ እንዳለበት ባላቅም ግን ዋና እንደ ሀገር የሚጎለን ክህሎት ይመስለኛል። አንድ ሀሳብ ወደ ጭንቅላትሽ ሲመጣ ክርክር ልታደርጊ ስትይ ሀሳብሽን የሚደግፉ ነጥቦችን ታወጫለሽ። ከዛ ለምን እንዳሰብሻቸው ደግሞ ምክንያት ውስጥ ብለሽ መፈለግ አለብሽ ለእነዛ ነገሮች። ስለዚህ ይሄን ክህሎት ከመጀመሪያው ጀምሮ ልጆች የሚያዳብሩበት ከቋንቋ ትምህርቶች ጎን ለጎንም ቢሆን ይችላል መንገድ ቢፈጠር ለልጆችም እንደ ሀገርም ትልቅ ፋይዳ ነው ይመስለኛል። ነገሮች ወደ ጭንቅላትሽ የሆነ ሀሳብ ሲመጣልሽ ለምን እንደሆነ ጭንቅላትሽን መልሰሽ እንዲደግፍሽ የሚያደርጉ ሀሳቦችን ማጠንጠን መቻል በጣም ትልቅ ችሎታ ነው ብዬ ነው የማስበው። ያ ደግሞ ከልጅነት ጀምሮ የሚዳብር ነው እንጂ ዋንስ ሰው የሆነ ደረጃ ላይ ከደረሰ በኋላ ትንሽ አስቸጋሪ የሚሆን ይመስለኛል። ስለዚህ ከህፃንነት ጀምሮ እንዲዳብር ከትምህርት ሲስተሙ ጋር ተያይዞ ራሱ ቢኖር የምወደውና ሎጂካል ቲንኪንግ የሚባለውን ነገር ለዜጎቻችን የሚያመጣ መድረክ ወይም ክህሎት ይመስለኛል።
ምናሴ፣ በአንተ በኩል ምን ሀሳብ አለ?
ሁለቱም ለመናገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚህ ልምምድ እንዲያድጉና በዚህ ደግሞ አእምሯቸው የተቀረጸ እንዲሆን በክርክር የሚያምን እንጂ በጥል የማያምን ሰዎች ሆነው እንዲያድጉ በሀገራችን ቢሰራ፣ ወደ ላይም ደግሞ እኛ ካለንበትም ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅ ናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስተሳሰቡ በእነዚህ ነገሮች ላይ መከራከርና የሁሉም ሀሳብ በመደማመጥና በህግ በሆነ ነገር በብዙ ልክ ባሉታ ነገር በኖርማል በክርክር የሚባለው ህግ ላይ በተመሰረተ መልኩ ሁሉም የራሱን ሀሳብ ያንጸባርቅ ወደ ላይም ወርታችን አሁን ካለንበት ደረጃ የተስፋፋ ቢሄድ ይጠቅማል ሀገራችን ቢያስባሉ።
ውይይቱን የምታደርጉት በእንግሊዝኛ ቋንቋ ነው በአማርኛ ነው? ክርክሩን
በእንግሊዝኛ ቋንቋ ነው።
ዶክተር ኢማም አሳታፊነቱ ምን ይመስላል? በቋንቋ ደረጃ በእንግሊዘኛ መሆኑ
ያው ለመናገር እንደሞከረችው ንጹህ መጀመሪያ ይሄ ፕሮግራም ሲወጣና ትሬኒንጉን አዲስ አበባ ውስጥ ስንመለስ በየፋክልቲው ሁሉ ዲፓርትመንት ሄዶችን በመገናኘት ሳምፕል የሆኑ ተማሪዎችን እንድሰጡኝ ያደረኩኝ። ከዛ በኋላ ምንድን ያደረኩት በእንግሊዘኛ ሲሆን አንደኛ ፈተና ይኖራል። የተለያየ ተማሪው እያንዳንዱ በየዲፓርትመንቱ ቢዚ ነው። ከዛ በላይ ግን በእንግሊዘኛ መሆኑ ብዙዎቹ እንዲሸሹ ነው ያደረጋቸው። እንደምታውቁ የሜዲሲንና የለው ተማሪዎች የተሻሉ ናቸው። የለው ተማሪዎችም ለብዙ ጊዜ ሞከሩ ቢዚ ሆኑ ቀሩብኝና እንዳልሹ ባግራውንድ የኢዱኬሽናል ባግራውንዳቸው የተሻለ የሆኑት የሜዲሲን ተማሪዎች ስለሆኑ እስካሁን ከ65 ተማሪዎች አካባቢ 6 ቀርቷል። 6ቱም አሁን ኮምፒውተር ያደረጉና እየተወዳደሩ ያሉት የሜዲሲን ተማሪዎች ናቸው ማለት ነው። እና ክርክሩ በእንግሊዘኛ መሆኑ ብዙ የሌላ ዲፓርትመንት ተማሪዎች በኮንፊደንስ ወይም በወኔ ክርክሩ ላይ እንዳይሳተፉ ያው አሉታዊ ተጽዕኖ አሳድሯል ማለት ነው።
ይሄንን ከሚያዘጋጁት ሰዎች ጋር ተነጋግራችኋል? ይሄንን ፕሮግራም ከቀረጹት ጋር ወይስ እናንተ ዩኒቨርሲቲው የራሱን እንደገና ሌላ ፕሮግራም መቅረጽ አልቻለም? ይሄንን አላሰባችሁበትም?
ኖ ይሄ ኖርማል የስፖንሰር አድራጊ ኢንተረስት መሰለኝ ማለት በአለም አቀፍ ደረጃ የተማሪዎች አለም አቀፍ በአመት አንድ ጊዜ የሚካሄድ የተማሪዎች የድግሪ ፕሮግራም ያለ ይመስለኛል ኢንተርናሽናል እና ትሬኒንግ ላይ ምንድነው ያለው ከዛ አሸናፊ የሆነ ኢትዮጵያን ወክሎ እዛ ኮምፒቲሽን ውስጥ ይሳተፋል ስለተባለ ሚዲየም እንግሊዘኛ እንደሆነ እዛው ነው ትሬኒንግ ላይ የተነገረን ማለት ነው።
አንድ ተማሪ ነው ወይስ ቡድን ነው አሸናፊ የሚሆነው? አሁን ከትምህርት ቤቶቹ ጋር ትቀርባላችሁ? ይቀርባሉ ተማሪዎቹ። ከዛ በኋላ ቡድኑ ነው አሸናፊ የሆነው የሚሄደው ወይስ አንድ ተማሪ ነው የሚመረጠው? እንዴት ነው የመጨረሻ ምርጫው የሚሆነው?
እኔ ባለኝ ኢንፎርሜሽን ዩኒቨርሲቲ ነው የሚሄደው። ዩኒቨርሲቲ ነው ኮምፒት ያደርግልን ያለ ነው አይደል? እና አሁን ለምሳሌ ጅማ ዩኒቨርሲቲ አንደኛ የሚወጣ ከሆነ ይሄን ወክሎ ነው እንግዲህ ይሄዳል። እኛ ባልሆንም በዚህ ያለን ኢንፎርሜሽን ማለት ነው።
ምናሴና ንጹህ ለዚህ ውድድር ወይም ለዚህ ክርክር ምን ያህል ብቁ ነን ብላችሁ ታስባላችሁ? ሌሎችን ዩኒቨርሲቲዎች እናሸንፋለን፣ ለሌሎች ምሳሌ እንሆናለን ብላችሁ ታስባላችሁ? እስቲ ራሳችሁን በምን ላይ ነው የምታስቀምጡት? ጥንካሬዎቻችን ናቸው ብላችሁ የምትሉት የትኛውን ነው? እስቲ ከንጹህ ልጀምር።
እሺ፣ አመሰግናለሁ። ያው ስልጠናችን በጅምሩ ላይ ነው ያለው እንጂ ብዙ እየጨረስነው ነገር አለ ብዙ መናገር አልችልም ለዚህ ሰዓት። ሆኖም ግን ያለን የቡድን ስራ ከግሩፖቻችን ጋር ያለን ተባብሮ የተሻለ ነገር ለማምጣት ያለን ነገር እጅግ የሚመሰገን ነው። እያዳበርን በየሳምንቱ በምናደርጋቸው ንግግሮች ላይ እያዳበርን ያለውን ነገር ሳይ ደግሞ ለውድድሩ በምንቀርብበት ጊዜ በጣም የተሻለ እንደምንሆን ያሳየኛል። ግን አሁን ስልጠናችንን አጠናክረን በመቀጠል የተሻለ ነገር እንደምናመጣ ነው ማምነው። ባለሰቻችን ባሆነ ማለት ነው።
ምናሴስ በአንተ በኩል?
ያው አመሰግናለሁ። ንጹህ እንደተናገረችው ነው። ገና ያው እንደ ጀማሪነታችን ብዙ ነገር ከኛ ይጠበቃል። ግን ብቁ ለመሆን ዝግጁ ነን ብዬ ማስበው ያው በጣም ዲዲኬትድ የሆነና ጊዜውን የሚሰጥ አሰልጣኝ አለን። ተጨማሪም ደግሞ ሁሉ ጊዜያቸውን የሚሰጡ ትክክል የሚዘጋጁና ያው በክርክሩ ተቃራኒ ቡድን ላይ ያሉትም በጣም ትልቅ የሆነ ውድድር ስለሆነ ሁሉ የሚያቀርቡት ራሳችንን ለማስተካከልና ራሳችንን ዝግጁ ለማድረግ ለሀገራዊ ለሆነ የጣርን ነው።
ዶክተር ኢማም ሐሳቦቹን እንዴት ነው የምትመርጧቸው? በምን አይነት ሐሳቦች ላይ ነው ክርክርን ያደርጉ ተማሪዎቹ የምታዘጋጇቸው?
ሐሳቦችን የምንመርጣቸው ኦሬዲ የሰለጠንበት ሞጁል ላይ ማት የሆነ ርዕሶች አሉ። ከዛ ከሞጁሉ ርዕስ ላይ ምናልባት ከኛ ካለንበት ችግር ጋር ተመሳሳይ ሆኖ ተማሪዎች ከዛ መማር የሚችሉባቸውን ታይትሎች የመረጥ ነው። ፕሮባብሊ ፋይናል መጨረሻ አዲስ አበባ ላይ ስንወዳደር ምናልባት ሊመረጡ ይችላሉ ብለን የምናስባቸው ርዕሶች መጠን ነው እንድንከራከርባቸው የምናደርገው ማለት ነው።
እስቲ ለምሳሌ ምን ምንድን ናቸው?
ለምሳሌ ዴቨሎፕመንት አሁን ሚዲያዎችን መቆጣጠር አለበት የለበትም? እነዚህ ዴቨሎፒንግ ካንትሪስ በማድረግ ላይ ያሉ ሀገሮች በቀጥታ የዌስትን ሞዴል መከተል አለባቸው የለባቸውም ወይ? የሶሻል ሚዲያ ላይ እነዚህ የመሳሰሉ ክረንት ታይትሎች ላይ ከዛው ከሞጁሉ ላይ በመውሰድ ነው እንግዲህ አሁን ለተማሪዎች የሚሰጣቸው።
በጣም አመሰግናለሁ ለሰጣችሁኝ ለዚህ ለአሁኑ ማብራሪያ ተሪማም ወርቅነህን እንደዚሁም ምናሴንና ንጹህን በጣም አመሰግናለሁ በዚህ በአሜሪካ ድምጽ ስም።
እሺ፣ በጣም እናመሰግናለን እኛም።
እሺ።
አመሰግናለሁ ጽዮን። የሰው ልጅና ጨረቃ።
ይህ የያዝነው ወር የአንድ ሰው ትንሽ እርምጃ ለድፍን ሰብዕና ግዙፍ ምርታ የተመዘገበበትና ያ ታሪክም እየተዘከረ ያለበት የግማሽ ምዕተ ዓመት ኢዮቤል ወር ነው። አፖሎ 11 ጨረቃ ላይ አርፋ የሰው ልጅም ጨረቃን ረግጦ የተመለሰበት ወር ነው። ሰለሞን አባተ ከታሪክ አጣቅሶ ኢትዮጵያዊ ሳይንቲስት ማነጋግሮ ተከታዩን አዘጋጅቷል።
We copy you down, Eagle. Houston, Tranquility Base here. The Eagle has landed.
The Eagle has landed. ንስሯ አረፈች.
ንስሯ አረፈች. ከተልእኮ ቁጥጥር ሚሽን ኮንትሮል የጨረቃ ተጓዥ ጠፈርተኞች ኔል አርምስትሮንግ፣ ባዝ ኦልድሪን እና ማይክል ኮሊንስ ለምድር የመቆጣጠሪያ ጣቢያ የደረሰና በመላው ዓለም የተሰማ ድምጽ ነው።
የአንድ ሰው ትንሽ እርምጃ የስብዕና ሁሉ ግዙፍ እምርታ።
ከ20ኛው መቶ ክፍለ ዘመን እጅግ የገነኑና ብዙ የተሰሙ ብዙም የተባለላቸው እምቅና መሪ አባባሎች አንዱ ነው። ኔል አርምስትሮንግ የጨረቃን አፈር እንደረገጠ ያሰማው ቃል ልክ የዛሬ 20 ዓመት ሐምሌ 13 1961 ዓ.ም ታሪካዊቱ አፖሎ 11 ጨረቃ ላይ ያረፈችበት ዕለት ነው። ሰሞኑንና ለአንድ ሙሉ ወርም ዩናይትድ ስቴትስ ያንን ዕለት ያከበረችና ያሰበች በክብር ታሳልፈዋለች። የአፖሎ 11 ተልእኮ ቁጥጥር 8 ቀናት ከ3 ሰዓት ከ18 ደቂቃ ከ35 ሰከንዶች የወሰደ ነበር።
We've just landed on the moon. And the crew shuts down the engine and now while the world celebrates my team has to keep working.
Look, አሁን ጨረቃ ላይ አረፍን። የብረራ ቡድኑ አባላት የመንኮራኩራቸውን ሞተር አጠፉ። አሁን ደግሞ በዚህ ተግባር ዓለም ሲፈነጥዝ የኔ ቡድን ግን ስራውን መቀጠል አለበት። ምክንያቱም ጨረቃ ገጽ ላይ መቆየት ደህንነት ያለው መሆኑን ማረጋገጥ አለብን።
የአፖሎ የጠፈር በረራ ዳይሬክተር ጂን ክራንዝ የሰጡት ቃል ነበር። ልክ the eagle ብለው የጠሯት ወይም ነስሪቱ ጨረቃን መርገጧን ሲያበስሩ ከናሳ የተገኘ ድምጽ ነው። ሂውስተን ቴክሳስ የሚገኘው የተልእኮ መቆጣጠሪያ ማዕከል ለመጪ 20 ዓመታት የጠፈር ምርልሶችን ሲመራ ቆይቷል። በ1984 ዓመተ ምህረት ያ ታሪካዊ ቦታ ተዘጋ። ቡድኑም ይበልጥ ዘመናዊና ስልጡን ሆኖ ተዘጋጅቷል ወደ ተባለ አዲስ የጠፈር ማዕከሉ ክፍል ተወሰደ። የነበረውን ሁኔታ ክራንስ ያስታውሳሉ።
እኔም በየክፍሉ ውስጥ የነበሩ ውድቅዳቂና ቆሻሻውን ሁሉ አጸደው። ጠርሙስና ቆርቆሮን ጠራረኩኝና ወጣሁ። በየቆሻሻ ማጠራቀሚያ የሞላው ምናምንቴን ሁሉ ነበር። በመሰረቱ ይህ ቦታ የታሪካዊ ስፍራ መገለጫ ሊሆን አይችልም።
ሶስቱን ተፈርተኞች አሳፍራ ከነሙሉ ትጥቅና ቅራቅምቦዋ ወደ ጨረቃ የመጠቀችው አፖሎ 11 45702 ኪሎ ግራም የምትመዝን ነበረች። ምድር ላይ የ457 ኩንታል ክብደት የነበራት ናት። ጨረቃ ላይ ስታርፍ ታዲያ በጨረቃ የክብደት ልክ 4932 ኪሎ ግራም ነበረች። ወደ 50 ኩንታል መሆኑ ነው። የጨረቃ የስበት ኃይል ከምድራችን በዚያው መጠን የተዳከመ መሆኑን ያሳያል። አፖሎ 11 ጨረቃ ላይ ለመድረስ በህዋው ውስጥ ወደ 3 የምድር ቀናትን መቅዘፍ ነበረባት። ኮማንደር አርምስትሮንግ እና ቡድናቸው ጨረቃ ላይ በቆዩባቸው የ21 ሰዓት ከ37 ደቂቃ ቆይታቸው የአሜሪካን ባንዲራ ተክለዋል። ከዚያ የቃረሙትን ሁሉ ለቃቅመው ሽታዋ ሳይቀር ከአንድ ሳምንት በላይ የዘለቀው የተልእኮ ቁጥጥር በረራ ሐምሌ 17 1961 ዓመተ ምህረት ሰሜን ፓሲፊክ ውቅያኖስ ላይ ስታርፍ ተደመደመና እነሆ አፖሎ 11 ጉዞዋን ወደ ታሪክ ገጾች ቀጠለች። የአፖሎ ታሪክ እንዲህ ነው። ሁለተኛው የዓለም ጦርነት እንዳለቀ ወደ ቀዝቃዛ ጦርነት የተዘፈቁት ሶቪየት ኅብረትና ዩናይትድ ስቴትስ ከነርሱ ጋር ተያይዞ ምዕራቡና ምስራቁ ዓለም ትንቅንቅና ፉክክራቸውን በየአቅጣጫው ያጠናከሩ ሲራኮቱ ቆይተዋል። በ1950 ዓመተ ምህረት መስከረም 24 ሶቪየት ኅብረት ስፑትኒክ 1 ብላ የሰየመቻትን መንኮራኩር ወደ ጠፈር ታመጥቃለች። አንድ ሰው ሰራሽ አካል ከምድር ከባቢ አየር ውጪ ተመንጥቆ ሲላክ የመጀመሪያው ሆነች ስፑትኒክ። ይህ የስፑትኒክ አንድ የተሳካ ተልእኮ ታዲያ በመላ ዓለም መደነቅና ድንጋጤንም አጣምሮ መፍጠሩ ዛሬ ላይ ይነገራል። ያኔ ሶቪየት ኅብረት ኒኩሌር የጦር መሳሪያዎችን አህጉር ዘለል ወደ ሆኑ የዓለም ክፍሎች ማድረስ የሚችል አቅም እንዳላት በማሳየት በወታደራዊ ብቃት፣ በመጣኔ ሀብት፣ በቴክኖሎጂ ምጥቀት፣ በሃያልነቷ ጠያቂ ያልነበራትን ዩናይትድ ስቴትስን እንደምትገዳደር አሳየች። ያኔ ታዲያ የጠፈርሽ ቅድምድሙ ተጀመረ። ፕሬዚደንት ድዋይት አይዘንሃወር የሀገሪቱን ብሔራዊ ኤሮኖቲክስና የጠፈር አስተዳደር ናሳን እንዲፈጥሩ ሰበብ ሆናቸው። የአሜሪካ ሐሳብ ያኔ የሰውን ልጅ ወደ ምድር ምህዋር እናወጣለን የሚል በፕሮጀክት ሜርኩሪ የተመራ የነበረ ቢሆንም ሶቪየት ኅብረት ቀደመችና ዩሪ ጋጋሪንን አምጥቃ ሰውን ከምድር ውጪ ወዳለ ክፍል ለመላክ አሁንም የመጀመሪያ ሆነች። እንደገና ያኔ የአሜሪካ ክብር በእውን በእጅጉ ተነካ። በመጋቢት መጨረሻ 1954 ዓመተ ምህረት በወሩ መሆኑ ነው፣ አሜሪካም የመጀመሪያውን ጠፈርተኛዋን አለን ሼቨርድን የምድርን ግማሽ ዞር ዘንድ ለ15 ደቂቃ ያህል ጠፈሩ ላይ ብታውለውም የደረሰባትን ቁጭት ውርደት አያካክሰውም። ፕሬዚደንት አይዘንሃወርን የተኩት ጆን ፊትዝጀራልድ ኬኔዲ አለን ሼፈርድ ዘንድ ወደ ሰሜን ፓሲፊክ ደውለው ወዲያው እንኳን ደስ ያለን ቢሉትም አሜሪካ እንዲህ ዝቅ ብላ እንዲህ ተዋርዳ እንደማትቀር ግን ውስጣቸውን እያደማው ያስቡ ነበር።
And no nation which expects to be the leader of other nations can expect to stay behind in this race for space.
አሜሪካ አሁንም የዓለም የበላይ ጣሪያ መሆን አለባት። ግንቦት 17 1953 ዓ.ም. ፕሬዚደንት ኬኔዲ ተወካዮች ምክር ቤት ፊት ቀረቡና እጅግ አጣዳፊ ብሔራዊ ጉዳዮች ሲሉ ባስተሙት ንግግር አሜሪካ ጨረቃን እንደምትረግጥ አወጁ። አንዳች አቅምና ህልምም ባልነበረበት መዋቅሮቹና አቅሙን ባልጠነከረበት በጥልቁ የክፍለ ዘመኑ አጋማሽ ነበር ያንን ትዕዛዝ የሚመስል ፕሬዚደንታዊ ንግግር ያደረጉት።
We choose to go to the moon. We choose to go to the moon. We choose to go to the moon in this decade and do the other things, not because they are easy, but because they are hard.
ወደ ጨረቃ ለመሄድ መርጠናል። ወደ ጨረቃ ለመሄድ መርጠናል። በዚህ 10 ዓመት ውስጥ ወደ ጨረቃ ለመሄድ ሌሎችንም ነገሮች ለመስራት መርጠናል። ቀላል ስለሆኑ ሳይሆን ከባድ ስለሆኑ ነው። ምክንያቱም ያ ግብ ራሳችንን ለማደራጀት አቅማችንና ችሎታችንም እስከምን እንደሆነ እንድንለካ ያስችለናል።
Because that challenge is one that we're willing to accept. One we are unwilling to postpone.
ይፈተናል እንቀበለው የምንፈልገው ለሌላ ጊዜ ልናሽጋግረው ፍላጎት የለንም። እነንም ሌሎችንም ፈተናዎች ልናልፍ ልናሽንፍ ነው ትልማችን።
And one we intend to win and the others too.
ዛሬ በተመዘክር ከሆነው ከሂውስተኑ የመቆጣጠሪያ ጣቢያ የሰው ልጅ 284472 ኪሎ ሜትር ከፍታ ላይ ለማስቀመጥ ከ90 ሜትር በላይ ቁመት ያለው ሮኬት መገንባት ነበረበት። የአንድ እግር ኳስ ሜዳ ያህል የረዘመ ለዚያ አይነቱ የተለየ ይዘትና ባህሪ ያለው የብረት ቅልጥ ያስፈልግ ነበር። ብዙዎቹ አይነቶች ገና አልተፈጠሩም አልታሰቡምም ነበር ኬኔዲ ያኔ እንዳሉት። እጅግ የብረታን ሙቀት መቋቋም የሚችል እስከ ያኔ ታይቶ የማይታወቅ ጫናና መከራን የሚሸከም ትክክለኛነቱ በሰው ልጅ ታሪክ እጅግ የመጠቁ ከተባሉት ሰዓቶች እጅግ የበለጠና የረቀቀ ሮኬት ለማምጠቅ ይዞ ለመጓዝና ለማረፍ ቅንጣት ዝንፍ የማይል የጊዜ መቆጣጠሪያ ያስፈልግ ነበር ኬኔዲ ያኔ እንዳሉት። መምሪያ፣ መቆጣጠሪያ፣ ምግብ፣ ሌላም ሰውን ከመሬት ውጪ ሊያቆይ የሚችል መላ በዚህ ከዚያ ቀደም ተሞክሮ ከማያውቅ ተልእኮ የሰው ልጅ ሲመለስ 40000 ኪሎ ሜትር በሰዓት በሚሆን ፍጥነት እየከነፈ ወደ መሬታችን ከባቢ አየር ያለ እክል ገብቶ በሰላም ማረፉን ማረጋገጥ ያስፈልግ ነበር ኬኔዲ ያኔ እንዳሉት። እና ማሉ ኬኔዲ እንዲህ አይነቱን ቆፍጣና ተግባር ለማከናወን ደፋር መሆን ያስፈልጋል። ደፋር፣ ብልህ፣ አርቆ አስተዋይ፣ የበጎ ፍሬ አላሚ መሆን ያስፈልጋል። ይህ ቀላል ነበር?
አይ አልነበረም በእውነት።
ኢትዮጵያዊውን የናሳ ሳይንቲስትና የስራም ኃላፊ ዶክተር ብሩክ ላቀውን በዚህ ዝግጅት ላይ ማብራሪያ እንዲሰጡ ጋብዣቸዋለሁ። እንደ መዝናኛም እንደ ዕውቀት ፍንጣቂም ያዘጋጀንላችሁ የአፖሎ 11 ጨረቃ ጉዞ 50ኛ ዓመትን የሚመለከት ቅንብር ነበር ያደመጣችሁት። በሳይንስና ሕይወት ዝግጅታችን ዶክተር ብሩክን ይዤ መለሳለሁ። ቀደም ሲል ባደመጣችሁት ከአምባሳደር ፍጹም አረጋ መተኛ ቀን የሥራ አፈጻጸም ላይ የተነሱ ጥያቄና መልሶች አስተያየቶችን የሚያዘ ሰፊ ቅንብር በፌስቡክ ገጻችን ላይ ይመልከቱ አለ። አምባሳደር ፍጹምን ስቱዲዮአችንም ጋብዘን የእናንተንም ጥያቄዎች ለማስተናገድ ጥረት እናደርጋለን። ለዛሬ ለመሰነባበቻ ሙዚቃ እንጋብዛችሁ።
ተመስማይ መልሰው የሌለው ማርከሻ ዘሙ ቢሆንብ የካላቲቲን የተከፈርማ ሙሻ የዘማ የዘማ ያ ከበ መንሻ 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 መንሻ
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተንን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና አደሩ።